ተራ የኔ ነው ማለት ነው
ይመስለኛል።
እሺ ለጠየቅ
የፊዚክሱን ሊቅ አልበርት አንስታይንን፣ የስነ ልቦና ጠቢቡን ሲግመንድ ፍሮይድን፣ እቁን ደራሲና የፍልስፍና ሰው ጋዜጠኛም ጭምር ነው ፎይዶር ዶስቶቭስኪን፣ እንዲሁም ሌላውን ስመጥሩ ብዕረኛ የአገሩ ልጅ ሊዮ ቶልስቶይን ምን አገናኛቸው?
ይሄን ባጠር ደስ ይለኝ ነበር። ይሄ አሉላ ከበድ ያለ ጥያቄ ብቻ ሳይሆን መልሱም አሳሳች እንዲሆን የፈለክ ይመስለኛል።
ትክክል ነው። ሁለተኛውን ያልተጠየቀ ጥያቄ መልሰሃል።
እና ስንኛ አራት የዓለማችን እውቆች ምን አገናኛቸዋል ካንተ?
ዶክተር ዋልተ ንጉስ ዳርጌ ነው ከተለያየ ጊዜና ስፍራ ጎልተው ከሚጠሩባቸው የተጠበቡባቸው የምርምር ሙያ መስኮች በአንድ ያመጣቸው።
ግሩም ነው። በመግቢያችን የጠቀስከውን እንግዳችንን ማለት ነው። መሆኑን ዶክተር ዋልተ ንጉስ ዳርጌ ማን ነው? ካጠራርህ ወጣት መሆኑ ገብቶኛል።
ልክ ነው አዲሱ፣ ያንተ ምክር የተቀበልኩ ይመስላል። ወጣት ሆኖ የስነ ጽሁፍ ሰው መሆኑ
እንዴት አንተ አላልከውም? በአንተ ልምድ ልጅ
የስነ ጽሁፍ ሰው መሆኑ ነው ለወጣቶችም ቀረብ እንዲህ ለማድረጉን የመረጥኩት። ዶክተር ዋልተ ንጉስ ዳርጌ ወጣት የምርምርና የስነ ጽሁፍ ሰው ነው። ምርምርና ጥናት በሚያደርግበት እንዲሁም በሚያስተምርበት የሙያ መስክና በልብ ወለዱም አለም በርከት ያሉ መጽሐፍት ያበረከተ በወጉ ልንተዋወቀውም የሚገባ ወጣት መሆኑ ነው።
በጣም እንጂ በእርግጥም ልንተዋወቀው የሚገባ ወጣት ነው። በማስተዋወቅህ መቀጠል ትችላለህ አሉላ።
መልካም አዲሱ፣ የዛሬው ታዲያ በእርግጥ ለትውውቅ ያህል ብቻ ነው። ስራዎቹን በጥቅል እንጠቃቅስና ውይይት ያጭራል ባልኩት በአንዱ ላይ እናተኩራለን። በርከት ያሉ መጽሐፍትን የጻፈው ዛሬ የትውውቁን ፕሮግራም እንጀምራለን። በሌሎች ፕሮግራሞችም የምንመለስባቸው ይሆናሉ።
መልካም
ዶክተር ዋልተ ንጉስ ዳርጌ በቅድሚያ ለጊዜው አመሰግናለሁ።
አመሰግናለሁ። እኔም
በሙያም ሀሳብ ወለድ ስራዎችንም ጨምሮ በርካታ መጽሐፎችን ጽፈዋል። ወጣት ጸሐፊ ሲሆን አንዳንድ ጊዜ አንተ ብለን ቀረብ እናደርጋለን። አድማጮች በወጣትነት እድሜ ክልል ውስጥ ሆንህንም እንዲያዩ በምን መልኩ ላቅርበ?
አንተ ብንባባል ደስ ይለኝ።
አመሰግናለሁ። የመጨረሻው መጽሐፍህ እጄ የገባው ኤርሚያስ የሚለውን መጽሐፍህን መመልከት እድል አግኝቻለሁ። ከዚህ ቀደም በ2005 እንደ አውሮፓውያን ዘመን አቆጣጠር በኢትዮጵያ የዘመን አቆጣጠር 1997 የተጻፈው መጽሐፍ በግርድፍ ትርጉሙ ጃንደረባውና የንጉሱ ሴት ልጅ የሚለው መጽሐፍን ጨምሮ ሁሉም በእንግሊዝኛ ናቸው። በርካታ መጽሐፍት ጽፈሃል። ሌላ የፍልስፍና መጽሐፍ እንዳለ ተረድቻለሁኝ። እስኪ መጨረሻው መጽሐፍ እንደርደር።
አሁን የመጨረሻ በጃንዋሪ 26 የተለቀቀው ኤርሚያስ የሚለው ልቦለድ መጽሐፍ ነው። የዛሬ አመት ደግሞ እንደዚሁ በጃንዋሪ 26 ይመስለኛል እሱም 2017 ሪዝን ፎር ላይፍ ነው የወጣው። ቅደም ተከተሉ ይሄን ይመስላል።
መልካም። መጨረሻው እኔም እጅ ገባውና በመጠንም ቢሆን የማገላበጥ እድል ያገኘሁት ኤርሚያስን ነው። እስኪ ስለ መጨረሻው መጽሐፍ ይዘት በመጠኑ እናስተዋውቅ። አንድ ወጣት አፍሪካዊ ተማሪ አውሮፓ ውስጥ የከፍተኛ ትምህርት በመከታተል ላይ ባለበት ስለሚገጥመው ፈተና እናም ሌሎች ምናልባትም በተለየ አይን ሊታዩ የሚችሉ ሁኔታዎችን ይተርካል መጽሐፍ። እስኪ ንገረን የመጽሐፍን መቼትም ቀደም ብዬ እንደው በመንደርደሪያ የጠቀስኩትን ጨምረ።
መቼቱ ያው በዩሮፕ ነው፣ ሰሞንኛ ነው ማለት ኮንቴምፖራሪ። ዋናው ጭብጡ ምንድነው? ዓለም አቀፍ ተማሪዎች አገራቸውን፣ ቤተሰባቸውን፣ ጓደኞቻቸውን ለቀው ትምህርት ፍለጋ ይመጣሉ ከፍተኛ ዋጋ ከፍለው። እና ይሄ የሚያስከፍለው ዋጋ በብቸኝነት ይተረጎማል። የቫልዩ ልዩነትን ማመቻቸትን ያጠቃልላል። ከቤተሰብ መራቁን፣ ባዕድ መሆኑን፣ ስር የለሽ መሆኑን፣ እነዚህ ነገሮች በሙሉ በጭጡ የሚፈትሽ መጽሐፍ ነው። ትምህርት ለስኬት ለጥሩ ኑሮ የሚከፈለው ዋጋ ፍትሐዊ ነው ወይ የሚለውን ነገር ለመመዘን እኔ ከራሴ ምን የተነሳሁት ከማውቃቸው ብዙ ኢትዮጵያውያኖች እና ዓለም አቀፍ ተማሪዎች ከማስተምራቸውም ተማሪዎች ህይወት በደንብ ያየሁትን እውነተኛ የሆነውን ግን በልብ ወለድ መልክ ያቀረብኩበት መጽሐፍ ነው።
ከዚያ ቀደም ምናልባትም ከብዙ ዓመታት በፊት የጻፍከው ጠቆም ያደረግኩት ሌላው ሀሳብ ወለድ መጽሐፍ ጃንደረባውና የንጉሱ ሴት ልጅ የሚለው መጽሐፍ ነው። እስኪ ስለሱም እንዲሁ በመጠኑ አስተዋውቀን።
ጃንደረባውና የንጉሱ ሴት ልጅ የሚለው መጽሐፍ መቼቱ ቴፒ በምትባል ከተማ አካባቢ ባሮች ይሸጡበት በነበረበት ዘመን የሆነውን የአንድ የንጉስን እና የቤተሰቦቹን ታሪክ የሚተርክ መጽሐፍ ነው። ራሴ ከኮሌጅ እንደተመረቅኩኝ አስተማሪ ሆኜ 5 አመት ኖሬበታለሁ ይህንን አካባቢ እና በዛ ጊዜ ስኖር ሂስቶሪካል ባክግራውንድ የዛ አካባቢ በጣም ሀብታም አካባቢ ነው። ከቴፒ ትንሽ ራቅ ስንል ዲማም ይባላል ወርቅ የሚወጣበት ቦታ። ቴፒ ራሱ ሚዛን ተፈሪ፣ ወደ ታች ደግሞ ስንወርድ ወደ እነ በዓሉ ግርማ ሀገር ወደ እነ መቱ በጣም ባለጸጋ የሆነ ታሪክ ያለው ሀገር ነው እና እሱም እንደዚሁ ዋጋን የሚፈትሽ ነው። መርሳቤል ትባላለች የንጉሱ ሴት ልጅ። የንጉሱ ጃንደረባው ደግሞ ድሮ በባርነት ተገዝቶ የመጣ ተሰልቦ ንጉሱን የሚያገለግል ሰው ነው እና እነዚህ ሁለቱም ሰዎች ስርዓቱን በጣም ከመጽየፋቸው የተነሳ ጓደኞች ይሆናሉ እና መርሳቤል ያንን ሀገር ለቃ ለመሄድ ታስባለች። ስለነዚህ ስለ ሁለቱ ሰዎች የተጻፈ መጽሐፍ ነው።
በደምስ ሐሳው ከስም እና እንዲሁም ከተቀላላ ይዘት ባሻገር ገፋ ያደረግን አይደለንም። የመጽሐፍትህን ይዘት ትረካዎችን ቀረብ አድርገንም እናይበት ወይይት እንዳልኩት ይኖረናል። ዶክተር ዋልተ ንጉስ ሌሎች 3 ያህል የቴክኒክ ወይም ሙያዊ መጽሐፍቶችንም ጽፈሃል። ከሌሎች ጋር ተባብረህ የጻፍካቸው መጽሐፎች እንዳሉ ተረድቻለሁ። በትዩ የሙያውንም መጽሐፍት ከመጽሐፍ አልበዘንክም። ይበልጥም የጥናትና ምርምር ስራዎች ለህትመት የበቁ መሆናቸውን ተመልክቻለሁ። እስኪ በዚህም ረገድ የሰራቸውን ስራዎች አስተዋውቀን።
ያጠናሁት ኤሌክትሪካል ኢንጂነሪንግ ነው። ባችለርስ ዲግሪ እና ማስተርስ ዲግሪ ነው ያስኩት። ፒኤችዲን ደግሞ የሰራሁት በኮምፒውተር ኢንጂነሪንግ ነው። ኮምፒውተር ኢንጂነሪንግ በኮምፒውተር ሳይንስ እና በኤሌክትሪካል ኢንጂነሪንግ ጠረፍ ላይ ያለ የምርምር ቦታ ነው እና አሁን ማስተምረው ድሬስደን ዩኒቨርሲቲ ኦፍ ቴክኖሎጂ በምትባል በጣም ቆንጆ ዩኒቨርሲቲ ውስጥ ነው። ከጀርመን ቶፕ 10 ከሚባሉት ምናልባት ቶፕ 6 ከሚባሉት ውስጥ የሚገባ
ከዋና ዋናዎቹ 6ቱ እያልከን ነው?
አዎ፣ ከዋና ዋናዎቹ በጣም ስም ካላቸው ዩኒቨርሲቲዎች ውስጥ የሚገባ ዩኒቨርሲቲ ነው እና እዛ ተባባሪ ፕሮፌሰር ሆኜ ነው የምሰራው። ያው ጀርመን ሀገር ምርምርንና ማስተማርን በተጓዳኝ ጎን ለጎን ይዞ የሚሄደው ስራ ነው። ምርምር ሳይሰሩ ማስተማር አይቻልም ጀርመን ሀገር እና ስለዚህ የምርምሩን ስራ በጣም ነው የምወደው። በጣም ያዝናናኛል። በዛም ደግሞ ተሳክቶልኛል ብዬ ነው የማምነው። በዚህ የተነሳ በተለይ በጣም የምወዳቸው ሁለቱ መጽሐፍቶች ናቸው። ስለ ሴንሰሮች ወይም በአማርኛ ምን እንደምላቸው አላውቅም። ስለ የኔ የምርምር ስራ የሚያተኩረው ሴንሰሮችን ዴቨሎፕ ማድረግ ነው። ልክ የሰው ልጅ በጣም ብዙ የሆኑ የስሜት ህዋሳቶች አሉት ከውስጥም ከውጭም በብዙ ሺህ የሚቆጠሩ ሴንሰሮች አሉን እና እነዚህ ሴንሰሮች ከአካባቢያችን ጋር ተስማምተን እንድንኖር አካባቢያችንን እንድንቆጣጠር እና ለአካባቢያችን ምላሽ እንድንሰጥ ያደርጉናል። ይህንኑ እየቀዳን ኮምፒውተሮችም እንደዛ አይነት ኢንቴሊጀንስ እንዲኖራቸው በጣም ብዙ ሴንሰሮችን እንተክልላቸዋለን። እነዚህ ሴንሰሮች ከአካባቢያቸው ብዙ ዳታዎችን ይሰበስባሉ። እነዚህ ዳታዎችን በተቻለ ፍጥነት ፕሮሰስ እናደርጋቸዋለን። ኮምፒውተሮች ከኮምፒውተሮች ጋር እንዲቀባበሏቸው እንዲለዋወጡ እናደርጋለን በጣም በፍጥነት። ስለዚህ ኔትወርኮች ያስፈልጉናል ለዛ። ዳታዎችን ማስቀመጥ ያስፈልገናል ለወደፊት መጠቀም። ስለዚህ ስቶሬጆች ያስፈልጉናል እና ስራዎቼ በእነዚህ ላይ የሚያተኩሩ ስራዎች ናቸው እና እነዚህ ሁለቱ የጻፍኳቸው መጽሐፍ የፋንዳሜንታልስ ኦፍ ዋይርድ ሴንሰር ኔትወርክ እና ፕሪንሲፕል ኦፍ ዩቢኩዊተስ ኮምፒውቲንግ የሚባሉት በዚህ ስራ ላይ የሚያጠነጥኑ ናቸው። አሁን ላለኝ ሬፑቴሽን ወይም እንደ ተመራማሪ ጥሩ መከበርን እንዳገኝ ረድቶኛል አብሬያቸው በምሰራቸው ሰዎች መካከል።
በእርግጥም በሙያህ ገፍተህ ከፍ ባለ ደረጃ በምርምርና ጥናት እንዲሁም በመምህርነት በማገልገል ላይ ነህ። በድሬስደን የቴክኖሎጂ ዩኒቨርሲቲ በክፍሉ ኃላፊነትም በመስራት ላይ ነህና እነኚህ ሁሉ መጽሐፍት የሙያም ከሙያም ውጪ ለመጽሐፍ ጊዜ ወስደሃልና እንደተረዳሁት ከዚህ ሌላ መጽሐፍም እየጻፍክ ነው። የምርምር ጥናት ወዲሁም ደግሞ ንባብና ስነ ጽሑፍ አለ፣ ሙያዊ ጽሑፎችም አሉ። በሙያህ የዕለት ውሎህ ምን ይመስላል?
አሁን ዘ ሪዝን ፎር ላይፍ የሚለውን መጽሐፍ ስጽፍ እነዚህ 4 የታወቁ ሳይንቲስት እና ደራሲያን ስለ ህይወት ያሉትን ነገር ወይም የህይወት ትርጉም የህይወት አላማ ምንድን ነው የሚለውን ነገር ያጠናሁበት መጽሐፍ ነው እና ያለ ምክንያት አይደለም እሱን መጽሐፍ የጻፍኩት። ብዙ ዋጋ ያስከፈለኝ መጽሐፍ ነው። አሁን እኔ ባለሁበት ቦታ ላይ ሰከንድ በጣም ብዙ ዋጋ ያላት ነገር ናት። ሰዎች ስኬት በህይወታቸው እንዲኖር ከተፈለገ ለሰከንድ፣ ለደቂቃት እና ለሰዓታት ከፍተኛ ዋጋ መስጠት ይኖርባቸዋል። ለእኔ እያንዳንዷ ሰከንድ አሁን በጣም ዋጋ አላት። ብዙ ዲሲፕሊን ያስፈልጋል። በህይወቴ ምን ደረስኩኝ? የት ነው የደረስኩት? ምንስ ቦታ መድረስ እፈልጋለሁ ብሎ ብዙ ጊዜ ደጋግሞ መጠየቅን ያስፈልጋል እና ህይወትን መውደድ ያስፈልጋል። ህይወት በጣም ታላቅ ስጦታ ነው ይላል ኒኮላይ ኦስትሮቭስኪ የሚባል ደራሲ እና አንዴ ብቻ ነው ደግሞ የምናገኛት። one's greatest gift is life, and he's given it but once, ይላል ትልቁ የሰው ልጅ ስጦታ ህይወት ምናገኛት ማን እንደ ስለሆነ እኔ እንደዛ ሆኜ ነው የምኖረው እና ለምትወደው ነገር ደግሞ ሁሉ በቂ ጊዜ ይኖራል
ትበለጣለህ
ሲዘና አይተህ እንደሆነ የምንወዳትን ሲል ፈልገን ነው ምናገኛት አይበቃንም ብዙ ሰዓት አብረን ብናሳልፍ እየተጠጋገም ስንመጣ ግን መሰለቻቸት ይመጣልና ህይወትን ከወደድናት ደቂቃትና ሰከንዶች በጣም ብዙ ዋጋ ይኖራቸዋል
ወደ ኋላ ላይ ላቆየው የፈለኩትን ዋናው መጽሐፍን ካክተሃል ምናልባትም በጽንሰ ሐሳብም ደረጃ ብዙዎችን በያሉበት ያላነበቡትን ጭምር ለማነጋገር የሚፈቅድ ይመስለኛል The Reason for Life አንድ ጊዜ ብቻ የምናገኛትን ህይወት ወደዳለብን ባልከው መንፈስ ሌሎችም የራሳቸውን ህይወት የሚወዱና ለሚወዱት ደግሞ መኖር የሚፈልጉ ቀረብ አድርገው እንዲያስቡ የሚጋብዝ ይመስለኛል አራት እውቅ የፍልስፍና ሰዎች ነው የመረጥከው ዋልተ ንጉስ እስኪ በመጽሐፍ ልታጎላ የፈለከውን ትልቅ ሐሳብ በመመልከት እንደርደር ለዛሬው አጭር ውይይታችንም ትኩረት እንድንሰጠው የፈለኩት ርዕስ ነውና
ሰዎች እኛ ለራሳችን ለሰዎችም ለኛና ለራሳቸው የሚሰጡት ዋጋ እንደሚኖራቸው የህይወት ፍልስፍና ነው የሚወሰነው ሰዎች አንብበውም ይሁን ሳያነቡም ይሁን አውቀውም ይሁን ሳያውቁት የህይወት ፍልስፍና አላቸው በተለይ በጣም በተማሩ ሰዎች መካከል ስንኖር ለሚያደርጉት ነገር ከበስተጀርባ ምክንያት አለው ለምሳሌ ቶልስቶይ ምን ይላል ብዙ ጊዜ ለመውደድ ከተዘጋጀን በኋላ ነው የምንወደው እንጂ አንድ ነገር አሸንፎን አይደለም የምንወደው መጀመሪያ መውደድን እንፈቅድና ከዛ የምንወደው ነገር እናገኛለን ይላል እና በተለይ አብሪያቸው እዚህ አካባቢ በሚኖሩ ሰዎች መካከል እነዚህ አራት ሰዎች ከፍተኛ ኢንፍሉዌንስ አላቸው ብዙ ተጽዕኖ ያደረጉ ሰዎች ናቸው አልበርት አንስታይን በጣም ታላቅ የሆነ የፊዚክስ ተመራማሪ ነበር ፍሮይድ የስነ ልቦና ተመራማሪ ነበር አሁን በተለይ እኔ አዲስ አበባ አላቅም እንጂ ወደ አሜሪካና ወደ ዩሮፕ ብንመጣ በየቀኑ የምንጠቀምባቸው የሳይኮሎጂ ቃላቶች እንደ ኦብሴሽን ፎቢያ ፍሮይዲያን ስሊፕ የሚባሉ ቃላቶች ፍሮይድ ነው የፈለሰፋቸው እና በጣም ትልቅ አስተዋጽኦ በተለይ የሰው ፍትወታዊ ህይወት ላይ ብዙ ስራ የሰራ ሰው ነው እና እሱ ብዙ ተጽዕኖ አለው እና አብሬያቸው የምኖራቸውን ሰዎች በቅጡ ለማወቅ ከእነሱም ጋራ ኢንቴግሬት አድርጌ እንድኖር የእነሱን ፊሎሶፊ ማወቅ አለብኝ ከሚል የተነሳ እነዚህን ሰዎች በደንብ በቅጡ ማወቅ ጀመርኩኝ ከዛ የተነሳ ነው በተለይ አብሬያቸው ከምኖራቸው ተመራማሪዎች እና ተማሪዎች ጋር ስለ ህይወት ነገር ብዙ እናወራለን እና አንዳንዶቹ እንደነገርኩ ባያውቁትም የራሳቸው ፊሎሶፊ ያላቸው ድርጊቶቻቸው እና ባህሪዎቻቸውን የሚያርሱ አንዳንዶቹ አውቀው ተመራምረው ትምህርት ቤትን ተምረው በተለይ አሁን ጀርመኖች ብዙ ፊሎሶፊ ያላቸው እና ያለ ፊሎሶፊ አይኖሩም ስለዚህ እነዚህ ነገሮች በቅጡ ለማወቅ ብዬ የተመራመርኩበት መጽሐፍ ነው ከተመራመርኩበት በኋላ ሌሎችም እንዲያውቁት ስለፈለግኩኝ ነው የጻፍኩት
ግሩም ይሄ ገፋ አድርገን እንድንወያይበት የምፈቅደው ርዕስ ነው አራት በራሳቸው በተጠበቡባቸው መስኮች ገፍተው ሄዱ ይበልጥም በአለም ዙሪያ የሚታወቁ በተለያየ ጊዜያትና በተለያየ ቦታ ይኖሩ አልበርት አንስታይን ሲግመንድ ፍሮይድን የስነ ልቦና አዋቂውን ምናልባትም ብዙ ዘመናት ወደኋላ የሚወስደንን ሩሲያውያኑን ፎይዶር ዶስቶቭስኪና ሊዮ ቶልስቶይን ምን አገናኛቸው ስንል በመግቢያችን ከባልደረባዬ አዲሱ ጋር እንነጋገራለን እነኚህ አራት ሰዎች በየራሳቸው እንድትፈልግ እንድታጠና እንድትጠይቅ የሚያደርጉ በቂ የምርምርና የጥበብ ስራዎች እንዳላቸው አንተ የምርምር ሰውም ነህና በስነ ጽሁፉ መስክ የተለዩ ስራዎችን ያበረከቱ ደራሲያን በብዙ ቋንቋዎች ስራዎቻቸው የተተረጎሙ ናቸው ነገር ግን ለምን አራቱ ምን ድንገት አንድ ጋር አመጣቸው
የኔ ሐሳብ ምንድነው በጣም የተለያየ ስለሆነ ነው የህይወት ፍልስፍናቸው ለምሳሌ ሲግመንድ ፍሮይድ በህይወት ትርጉም አላት ብሎ አያምንም በቃ ህይወት አጋጣሚ ናት ብሎ ነው የሚያምነው አልበርት አንስታይን ደግሞ አይደለም እግዚአብሔር ነው ምድርን ወይንም ዩኒቨርስን የሰራው ግን በዩኒቨርስ ውስጥ ጣልቃ አይገባም እሱ ፍጹም የሆኑ ወይንም በራሳቸው የተሟሉ ህግጋትን አንዴ መስርቷል ስለዚህ በሰውም ውስጥ ይሁን ከሰውም ውጭ ያሉ ነገሮች በሙሉ የሚደረጉት ለነዚህ ህግጋት ተገዥነት ነው ስለዚህ እግዚአብሔር ጣልቃ አይገባም ብሎ ያምናል ቶልስቶይ ደግሞ እግዚአብሔር ጣልቃ አይገባም ፐርሰናል ነው ሰዎች ጋራ ግንኙነት እንዲኖረው ይፈልጋል
ቀጥታ ነው ግንኙነቱ
አዎ ነገር ግን ለሰዎች ደግሞ በጎ ህሊናን ሰጥቷቸዋል፣ አቅምም ሰጥቷቸዋል። ፈቃዱን እንዲመረምሩና እንዲያውቁት አቅም ስለሰጣቸው በሌላ መልኩ ደግሞ ጣልቃ አይገባም ብሎ ያምናል። ለምሳሌ ተአምራትን አይቀበልም እሱ። በቃ እግዚአብሔር ለሰዎች በቂ ፋካልቲ ስለሰጣቸው በዛ እግዚአብሔርን ሰዎች ማወቅ ይችላሉ። ዶስቶየቭስኪ ደግሞ በፍቅር ያምናል። እግዚአብሔር የፍቅር አምላክ ነው። እግዚአብሔር አለ የፍቅር አምላክ ነው። ሰዎችንም ደግሞ የፈጠረው ከእሱ ጋር ህብረት እንዲኖራቸው ነው። የዚህ ደግሞ ማስረጃው ለሰዎች ነጻነት መስጠቱ ነው። ያለ ነጻነት ፍቅር ሊኖር አይችልም ብሎ ያምናል። እና እነዚህ በጣም የተራራቁ ፊሎሶፊዎች ስለሆኑ ነው እያመሳከርኩኝ የት ቦታ ነው የሚስማሙት፣ የት ቦታ ነው የሚቃረኑት፣ የት ቦታ ደግሞ ከራሳቸው ጋር ይስማማሉ፣ የት ቦታ ከራሳቸው ጋር ይጣረሳሉ የሚለውን ነገር ነው መጽሐፉ የሚያስ
የዘመናቸውን ያህል ተራራቀ የፍልስፍና ዘይቤ ይከተሉ የነበሩ አራት ቱባ የምርምርና የጥናት ሰዎች፣ የሳይንስና የፍልስፍና ሰዎች፣ የስነ ጽሁፍ ሰዎችን ነው በአንድ መጽሐፍ ጠቅለህ ያመጣኸው። በእርግጥም እንድናነበው የሚያጓጓው መጽሐፍ ነው። እጅ ያልገባም እንደደረሰ አንብቤ ገፋ አድርገን ዝርዝሩ ላይ እንሄዳለን። ከወዲሁ ግን ከአድማጮች ጋር የምንተወው አንድ ሀሳብ ብንመዝ በእነኚህ እውቅ የፍልስፍና ሰዎች ጥያቄዎች ስለ ህይወት ነውና የጠየቅከው፣ ስለ ህይወት የተጠየቁና የተመለሱ ነገር ግን አንድ ያልሆኑ መልሶችን ነው ያየኸውና ይህም መጽሐፍ ካነበቡ በኋላ ሰዎች ሌሎች ጥያቄዎችን የሚያመነጩበት ነው የሚሆነው? የራሳቸውን ጥያቄ የሚመልሱበት ነው ወይስ ጥያቄ ጥያቄ ወልዶ የሚቀጥል ሂደት ነው የሚታየው? ያነበበ ሰው በጨረፍታም ቢሆን ምን ይጠብቅ?
ያነበበው ሰው በጣም የሚገርመው ነገር ሶስቱ አልበርት አንስታይን፣ ቶልስቶይ እና ዶስቶየቭስኪ የሚስማሙት በመጽሐፍ ቅዱስ ሴንትራል መልእክት ላይ ነው። እግዚአብሔርን በፍጹም ልብህ ውደደው፣ ባልንጀራን ደግሞ እንደ ራስህ ውደድ የሚለውን ነገር ሶስቱም ይስማሙበታል። ስለ እግዚአብሔር የተለያየ ፊሎሶፊ ኖሯቸው ፍሮይድ ያው እንደነገርኩ እግዚአብሔር የለም ስለዚህ መውደድ አይቻልም ብሎ ነው የሚያምነው። ህይወትም ትርጉም የላትም፣ ሰዎች ሁለት ደመነፍሳዊ ፍላጎቶችን ለማርካት ነው የተፈጠሩት ብሎ ስለሚያምን ከእነዚህ ሰዎች ጋር አይስማማም። ግን መጽሐፉም ራሱ በጣም በቅጡ ደግሞ ፍሮይድ ራሱ ከራሱ ጋር የሚጣረስባቸውን ቦታዎች እያነሳ መሰረታዊ ሀሳቡ ከመጽሐፍ ቅዱስ ብዙም እንደማይርቅ ለማሳየት ይሞክራል። እና መጽሐፉ የሚመልሳቸው ነገሮች አሉ። ግን እኔ ደግሞ ለመመለስ ብዬ ሳይሆን ሰዎች ደግሞ እንዲጠይቁ ለማበረታታት ወይንም ፕሮቮክ ለማድረግ ነው የጻፍኩት። እና ይሄ መጽሐፍ ያነበቡ ሰዎች ጥያቄ እንደሚጠይቁ እንደውም በጣም እንደሚጠሙና ሌላ መጽሐፍ የበለጡ ታላላቅ መጽሐፎች ለማንበብ እንደሚነሳሱ ነው ተስፋዬ። አላማዬም እሱ ነው።
መኮርኮር ነው አላማዬ ነው ያልከው፣ ግሩም ነው። የበለጠ እንድንረዳ ይጋብዛልና መኮርኮርን የመሰለ ሌላ ጥያቄ መቆስቆስን የመሰለ መልካም ነገር የለም። ዶክተር ዋልተ ንጉስ፣ ለዛሬ ይችን ምጥን ውይይታችን የምንቋጭበት ምናልባትም ለራስ የምጠይቀው የሚመስለኝን የብዙዎቻችንም ጥያቄ የሚሆን በአንድ እግርህ ጠጠር ያለ ሳይንስ ውስጥ ነው ያለኸው፣ የኮምፒውተር ሳይንስን፣ የኤሌክትሪክ ምህንድስና የትምህርት የጥናት ምርምርህን መሰረቶች ናቸውና፣ በሌላ በኩል ወደ ሀሳብ የሚያዘነብለውንም ዓለም በስነ ጽሁፍ ስራዎች ጭምር ትጎበኛለህና ሳይንሱ የሚመረመር የሚፈተሽና ማለቂያ ያለው ለጊዜውም ቢሆን የሚታወቅ መልስ ይጠይቃል። በወዲኛው በኩል ግን የግድ የተቋጨ መልስ የለምና አሁን በዚህ በመጨረሻው ባነሳነው መጽሐፍ በ2016 በተጻፈው መጽሐፍ እነኚህን ጠቢባን እይታዎች በጋበዝክበት መጽሐፍ ውስጥም እንደሚነሳው የግድ የሚረጋገጥ ነገር ለሁሉም የህይወት ነገር ደግሞ የምናውቀው መጨረሻም የለምና እንዴት ነው እንደ ሳይንስ ሰው ሁለቱን የምታስታርቀው? እንዴት ነው ከራስ ጋር የምታዛምደው?
አሁን በጣም ታላላቅ የተባሉትን ሳይንቲስቶች ብታያቸው እነዚህ ሁለት ነገሮች ማዛመድ የቻሉ ሰዎች ናቸው። ፍሮይድን ብታየው በጣም ብዙ መጽሐፍ ያነባል። በግሪክ ማይቶሎጂ በጣም ፍቅር የያዘው ሰው ነው። እንደውም ኦዲፐስ ኮምፕሌክስ የሚለውን ቲዮሪውን ያመጣው ኦዲፐስ ዘኪን ከሚለው የግሪክ መጽሐፍ ነው።
ተረቶችን፣ ትውፊቶችን፣ የሚነገሩ ታሪኮችን እየጠቀስክ ነው?
አዎ ትክክል። እና ብዙ ሳይንቲስቶችን አሁን እነ ፓስካልን ብታየው፣ ኒውተን በጣም የሚያስገርም የመጽሐፍ ቅዱስ እውቀት ነበረው። ሰር አይዛክ ኒውተን፣ አልበርት አንስታይን ብዙ ያነባል እና በጣም ይስማማሉ። የሳይንስ ትልቁ ችግር ምንድን ነው? እዚህ በጣም ደቃቅ የሆነ ችግር ላይ ነው ብዙ ጊዜያችንን የምናጠፋው እና ከዛ ውስጥ መውጣት ካልቻልን እሱ ብቻ ዓለም ይሆንና ከሰውም ከህይወትም ከጊዜም እንጣላለን። ስለዚህ ራሳችን አስገድደን መውጣት መቻል አለብን። ምክንያቱም ያቺ የኛ ስራ ዓለም አይደለችም በራሷ። ወደ ስፍናው ዓለም ወይንም ወደ ስነ ጽሑፉ ደግሞ ስትመጣ ከገሃዱ ዓለም ጋር ካልተነካካ ሀሳብ ብቻ ይሆናል። ማንንም የማያጠግም ማንንም እና ይስማማሉ ለማለት ነው። ሳይንስና ስነ ጽሑፍ ወይንም ሳይንስና ፍልስፍና አዛምዶ ይዟቸው ለሄደ ሰው እንደውም ለህይወት በጣም ጥሩ ጣዕም ይሰጣሉ፣ ጥሩ ትርጉም ይሰጣሉ ወይንም አቅጣጫ ይሰጣሉ።
ዶክተር ዋልተ ንጉስ ዳርጌ የሚኮረኩር እንዲሆን ብለሃል። ባለፈው አመት ጥር ወር ላይ የታተመው መጽሐፍ በእርግጥም የሚኮረኩር ለማንበብ እድሉ ካለ የሚያጓጓ ይመስለኛል። ለሰፊው እየተመለሰ እንደምናገኝ ተስፋ አድርጋለሁ። ለአሁኑ ግን ለትውውቅ ያህል ባነሳሳናቸው ጭብጦች ለጊዜ አመሰግናለሁ። እግዚአብሔር ይስጥልኝ።
በጣም አመሰግናለሁ አሉላ። እኔም አመሰግናለሁ።